ምዕራፍ አንድ ላይ አንድ ክፍል ካነበብን በኋላ እንጸልያለን። እምንችል ከሆነ ሁላችንም ተነስተን ይሄንን ቃል እናነባለን። ምዕራፍ 1 ከቁጥር 4 ጀምሮ እስከ ቁጥር 9 ያለውን እናነብና እንጸልያለን። የእግዚአብሔር ቃል እንደዚህ ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ፣ ወንድሙም ሶስቴነስ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት የነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደረጋችኋልና። እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን እንዳይጎልባችሁ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። እንጸልይ። እግዚአብሔር አባታችን ሆይ ስለሰጠህን ስለዚህ አዲስ ቀን እንደገና በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። ይህንን ጊዜ ያገኘነው በእኛ ፍላጎት በእኛ ጥረት ሳይሆን አምላካችን ሆይ አንተ እንደዚሁ በጸጋ ይህንን ቀን እንድንኖር ስለረዳህን አቤቱ በዚህ ጊዜም ደግሞ አንተን እንድናመልክ ስምህንም እንድንጠራ አቤቱ ብዙ እድሎችን ስላዘጋጀህልን በጣም እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ዛሬም ያንተ ቃል ሕያው ነውና ሕያው ከሆነው ቃል ያንተን ቃል ስንሰማ ቅዱሱ ያንተ መንፈስ እያንዳንዳችንን ያስተምረን ዘንድ ወደ እውነት ሁሉ ይመራን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ አንተ በመካከላችን አለ፣ የቃሉ ባለቤት አንተ ነህ። ይህንን ያንተን ቃል በጥንቃቄ እግዚአብሔር ሆይ እንድንናገር በጥንቃቄ እንድንሰማ በአክብሮትም ደግሞ ወደፊትህ አምላካችን ሆይ መሆን እንድንችል ትረዳን ዘንድ እንለምናለን። ተመስገን ስለምታስተምረን፣ ተመስገን ስለምትባርከን፣ ጊዜውን ሁሉ አንተ ምራው። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። አብረን ዛሬ የምንመለከተው የእውነተኛ ለውጥ ማስረጃዎች በሚል ርዕስ ጥቂት ሐሳቦችን አብረን እንመለከታለን። በሕይወት ዘመናችን ሁላችንም ደስ ከምንሰኝበት ነገሮች መካከል አንደኛው ለውጥ ነው። ስለ ለውጥ በምናስብበት ሰዓት የተለያዩ የለውጥ አይነቶች በዙሪያችን እንዳሉ በየዓለሙም ደግሞ የሚነገር ጉዳይ እንደሆነ ይሄ ለሁላችን አዲስ ነገር አይደለም። ለምሳሌ ያህል የተራበ ሰው ምግብ ሲያገኝ ምን ሆኗል ማለት ነው? ለውጥ በኑሮው ላይ መጥቷል ማለት ነው። የታመመ ሲፈወስ፣ ያዘነ ሲጽናና፣ ይሄ በጣም ደስ የሚያሰኝ ሰዎችን ሁሉ የሚያረካ እግዚአብሔርን ለማመስገን ያየነውን እውነት ደግሞ ለመናገር ምንም ያደርገን የሚገፋፋን እውነተኛ የሆነ ነገር ነው። የሚገርማችሁ ነገር መጽሐፍ ቅዱስን በመንመለከትበት ሰዓት መጽሐፍ ቅዱስ እድለኛ ብሎ የሚነግራቸው እነማን ነው ብለን በመንጠይቅበት ሰዓት የእርሱ የሆኑትን ሰዎች፣ በእርሱ ፈቃድ የሚወጡና የሚገቡትን ሰዎች እግዚአብሔር እንደ እድለኛ አድርጎ ምን ያደርጋቸዋል? አፕሪሼት ያደርጋቸዋል። ሐዋርያው ጳውሎስ ቅድም ባነበብነው ክፍል ላይ በመንመለከትበት ሰዓት ለነዚህ ለቆሮንቶስ ሰዎች የሚነግራቸው ነገር አለ። ያም ምንድነው? በነገር ሁሉ በቃልም ሁሉ በእርሱ ባለጸጎች እንድትሆኑ ተጠርታችኋል ብሎ ይናገራል። ለዚህ ለተጠራችሁለት ነገር ደግሞ እንድትኖሩ ይሄ አዲስ የሆነ ለውጥ ወደ እናንተ መጥቷልና ስለዚህ ነገር እግዚአብሔርን አመሰግናለሁ። ከእርሱ ጋር ስላላችሁ ኅብረት፣ የእርሱን ፈቃድ ማድረግ ስለቻላችሁ እያለ ይህንን ነገር ያስታውሳቸው ነበረ። እዛ ክፍል ላይ በምንመለከትበት ሰዓት አሁንም ደግሜ መናገር የምፈልገው በነገር ሁሉ ይላል። በቃልም ሁሉ በእውቀትም በእርሱ ባለጠጎች እንድትሆኑ ተደርጋችኋል ብሎ ይናገራል። እውነተኛ ለውጥ ያየ ሰው ይመሰክራል ማለት ነው። እግዚአብሔር ይህንን ነገር አድርጎልኛልና ከእግዚአብሔር ይህን ነገር ተቀብያለሁ ብሎ እየተናገረ ብቻ ሳይሆን ነገር ግን ሳይናገርም እንኳን በሕይወቱ ላይ ባለው ለውጥ የተነሳ ሰዎች ሁሉ ምን ያደርጋሉ? እግዚአብሔርን እንዲያመሰግኑ ይነሳሳሉ። ምስክርነት መስጠት የምንችለው ምስክር መሆን የምንችለው በዚህ በቆሮንቶስ ላይ ሲነበብ እንደሰማነው ከእግዚአብሔር ጋር ኅብረት ያደረጉ ሰዎች ናቸው። ቁጥር 9 ላይ ያለውን ደግሜ ሳነብ ምንድን ነው የሚለው? ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችው እግዚአብሔር የታመነ ነው ይላል። እግዚአብሔር የጠራን ወደ ማን ነው ብለን በምንጠይቅበት ሰዓት ወደ ኢየሱስ ክርስቶስ ወደ እርሱ ኅብረት ተጠርታችኋል ይላል። ይሄ በጣም ታላቅ የሆነ እድል ነው። የተጠራችሁት ወደዚህ አይነት ነገር ነው ብሎ ይናገራል። ይሄ ደግሞ በጣም አስገራሚና አስደናቂ የሆነ ነገር ነው ብሎ ይናገራል። በመጽሐፍ ቅዱሳችን በአዲስ ኪዳን የለውጥ ምስክር ከሚሆኑ ሰዎች መካከል አንደኛውን ሰው መርጫዋለሁ። እርሱም ደግሞ ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ የእውነተኛ ለውጥ ማስረጃ በኑሮው የነበረ ሰው እንደነበር መጽሐፍ ቅዱሳችንን ስናነብ በግልጽ የምናገኘው እውነት ነው። ሐዋርያው ጳውሎስ ሁለት ዜግነት የነበረው ሰው ነው። ሁለት ዜግነት። በዚህ ባለው ዜግነቱ የተለያዩ ነገሮችን ያደረገ ሰው ነው። ጌታን ከመቀበሉ በፊት የነበረውና ጌታን ከተቀበለ በኋላ ያለው ነገር የተለያየ ቢሆንም ወደ ጌታ ከመጣ በኋላም በመጀመሪያ በእናቱ ምንድን ነበረ? ዕብራይስጥ ነበረ። የዕብራይስጥ ተናጋሪ ስለነበረ በዛ ያሉትን ሰዎች ሁሉ ለመድረስ የተለያየ ነገር ያደርግ ነበረ። አባቱ ሮማዊ ነው። በዛም አካባቢ ሐዋርያው ጳውሎስ እንደዚሁ የተለያዩ ነገሮችን አድርጓል። ወደ ጌታ ከመምጣቱ በፊት ያደረገውን ነገር ስንመለከት በጣም ማንም ሰው ሊያደርግ የማይችለውን የክፋት ነገር ያደርግ ነበር። እኔ እንደማምነው ሐዋርያው ጳውሎስ በዚያን ጊዜ ህጋዊ የሆነ ገዳይ ነበር። ህጋዊ የሆነ በሐዋርያት ሥራ ላይ በምንመለከትበት ሰዓት ያንን እንዲያደርግ በዚያን ጊዜ የነበሩት የመንግስት አካላት ሁሉ ምን ያደርጉት ነበር? ይደግፉት ነበር። እና ማንኛውንም በጣም ብዙ ሰዎችን የገደለ በመግደሉም ደግሞ እንደ መልካም ነገር ተደረጎ የሚቆጠር አይነት ሰው ነበር። ይሄንኑ ተግባሩን ለማድረግ አንድ ጊዜ ወደ ደማስቆ ሄደ። ደማስቆ በዚያን ጊዜ የንግድ ማዕከል ነች። የንግድ ማዕከል በሆነው ቦታ ላይ ደግሞ የተለያየ ዜግነትና ባህል በብዙ ነገር ልዩነት ያላቸው ሰዎች የሚሰበሰቡበት ቦታ ነው። በዛ በንግድ ማዕከሉ አካባቢ እና ያለች አንድ ቦታ አለ። በዛ በተለመደው ቦታ ላይ ደማስቆ ተብሎ በሚጠራው ቦታ ላይ ያላደረገው አይነት ነገር የለም። የተለመደው በቃ በየለቱ በየጊዜው የሚያደርገው ነገር ይሄንኑ ጉዳይ ነበር። ሐዋርያው ጳውሎስ እንደዚህ አይነት ነገር እያደረገ ባለበት ጊዜ እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል ተገናኘው። ሐዋርያው ጳውሎስ እግዚአብሔር ሲገናኘው በኢየሱስ ክርስቶስ በኩል ምንድን ነው ያለው? አንተ ማነህ? ጳውሎስ ማንን እንደሚያሳድድ አላወቀም ነበር። ስለዚህ ሌላ ከእርሱ ጋር እንደገና ጠብ የሚፈልግ ሰው የመጣ ያህል ጥያቄ የነበረ የሚጠይቀው ለምን ታሳድደኛለህ አለው። ጳውሎስ የዚህን ጊዜ ከአቅም በላይ የሆነ ነገር እንደመጣበት አወቀ። ከእርሱ የበለጠ ሌላ ሰው እንደመጣ እዚህ ላይ በእግረ መንገድ ማሰብ የሚገባን ነገር በዚያን ጊዜ አብዛኛዎቹ አማኝ የሆኑ ሰዎች ነበሩ በጳውሎስ እጅ ይገደሉ የነበሩት። ኢየሱስ ክርስቶስ ምንድነው ያለው እዚህ ቦታ ላይ? ለምን ታሳድደኛለህ? የአማኞች መሰደድ ዛሬም ቢሆን የጌታችን የኢየሱስ ክርስቶስ መሰደድ ነው። የጌታችን የኢየሱስ ክርስቶስ እውነትና ኃይል የሆነው ነገር እንዳይመጣ የሚደረግ ምንድነው? ተግዳሮት ነው። የሰይጣን አንድ የሚጠቀምበት ነገር ነው። በእኛ ውስጥ ክርስቶስ አለ ልላችሁ ፈልጋለሁ። በእኛ ውስጥ ክርስቶስ አለ። በእኛ ውስጥ የሚደረገው ማንኛውም ነገር ለክርስቶስ እንግዳ ሳይሆን የሚያውቀው ነው። አብሮም ደግሞ በዛ ውስጥ ደግሞ የሚገኝ ነው። የእግዚአብሔር ቃል መጽሐፍ ቅዱስ የሚነግረን ይሄንን ነው። የጌታን ደቀ መዛሙርት ይገድል የነበረ ሁሉ የሚያውቁት ሁሉ የሚፈሩት ሐዋርያው ጳውሎስ ምን አደረገ? አንድ ቀን ወደ ኢየሱስ ክርስቶስ ህብረት መጣ። ይሄን ነገር ባገኘበት ጊዜ በሕይወቱ ለውጥ መጣ። ለመሆኑ በሕይወቱ የመጣው ይሄ ለውጥ ምንድን ነው? የመጣውን ለውጥ በምንመለከትበት ሰዓት አንደኛ የጌታ ኢየሱስ ክርስቶስን ማንነት ምን አደረገ? ጠየቀ። የሐዋርያት ሥራ ምዕራፍ 2 ላይ ሄደን ብንከፍት እዛ ላይ ነው ፎከስ የምናደርገው። የጌታ ደቀ መዛሙርትን ይገል የነበረ ጳውሎስ በዚህ ቦታ ላይ ያደረገው ነገር ወደ ጌታ በሚመጣበት ሰዓት የለውጡ ማስረጃውን በምንመለከትበት ሰዓት አንደኛ ጌታ ሆይ አንተ ማን ነህ አለው ይላል። የመንፈሳዊ ለውጥ የመጀመሪያ መታየት የሚገባው ነገር ምንድነው? የክርስቶስ ማንነትን ማወቅ ያስፈልጋል። የክርስቶስ ማንነትን የክርስቶስ ማንነት ምን እንደሆነ ማወቅ ያስፈልጋል። ጳውሎስ ይሄንን ነው የሚጠይቀው በቁጥር 5 ላይ ጌታ ሆይ ማን ነህ አለው። ጌታ ሆይ አንተ ማን ነህ? አይገርማችሁ? ለመጀመሪያ ጊዜ ነው ሐዋርያው ጳውሎስ ሰውን እዚህ ቦታ ላይ ጌታ ብሎ ያልጠራ ሰው። ኢየሱስን ግን ምንድን ነው የሚለው? ጌታ ሆይ አንተ ማን ነህ አለ። ኢየሱስን ባወቀበት ጊዜ አንተ ማን ነህ? እኔን ያሸነፈ እኔን የረታ ማንም የለም። አንተ ግን የተለየ ነገር አለህና አንተ ማን ነህ ብሎ ማንነቱን ጠየቀ። የመለወጣችን አንደኛው ነገር ክርስቶስን ማወቃችን ነው። መዝሙር ማወቅ አይደለም፣ አገልግሎት ማወቅ አይደለም፣ ገንዘብ መስጠት አይደለም፣ ወይም የተለያዩ ነገሮችን ማከናወን አይደለም። ዋነኛውና ትልቅ የሆነው ነገር ኢየሱስን ማወቅ ነው። ይሄንን ነው ጳውሎስ ያደረገው። የመለወጡ የመጀመሪያው መሰረት የሆነው ነገር ይሄ ነው። ጌታውን የእርሱን ማንነት ጠየቀ። አንተ ማን አለ። እርሱን ለማወቅ ፈለገ። ሁለተኛው ነገር የለውጡ ነገር ፈሪሃ እግዚአብሔር አደረበት። በዚሁ በሐዋርያት ሥራ ምዕራፍ 9 ላይ በምንመለከትበት ሰዓት ቁጥር 5 ላይ ምን ይላል? ተንቀጠቀጠ ብሎ ይናገራል። ተንቀጠቀጠ። ጳውሎስ ከዚህ ቀደም ሌሎችን ያንቀጠቅጥ ነበረ። አሁን ግን እዚህ ቦታ ላይ የምናየው ነገር ፈሪሃ እግዚአብሔር ስላደረበት የእርሱን ጌትነት ስላወቀና ስለተረዳ ምን አደረገ ይላል? ተንቀጠቀጠ ይላል። ተንቀጠቀጠ። በምን አይነት ፍጥነት በምን አይነት ሕይወት እንደሆነ ይሄንን ነገር እንዳደረገ በተጨባጭ ማስረዳት ባይቻልም ሐዋርያው ጳውሎስ ምናልባት መሬት ላይ የተንከባለለ ያደረገው ነገር ሊሆን ይችላል። ዝቅ ብሎ ወደ መሬት ራሱን አድርጎ የጌታን ታላቅነት አይቻለው ብሎ ለእርሱ የሚገባውን አክብሮት የሰጠ ይመስለኛል። ተንቀጠቀጠ ይላል። ተንቀጠቀጠ ይላል። ሶስተኛው ያደረገው ነገር ምንድን ነው ስንል ማድረግ የሚገባኝ ነገር ታዲያ ምንድን ነው አለ። የእውነተኛ ለውጥ ሶስተኛው ነገር ማድረግ የሚገባንን ነገር መጠየቅ ያስፈልገናል። ማድረግ የሚገባንን ነገር። ክርስትና መመሪያ አለው። ክርስትና በዘልማድ የምናደርገው ነገር አይደለም። ክርስትና መመሪያ አለው። ጳውሎስ ይህንን ነገር ከዚህ ቀደም የማይጠቀምበት ሰው ነበረ። አሁን ግን ለውጥ ወደ እርሱ በሚመጣበት ሰዓት ያደረገው ነገር ምንድን ነው? ማድረግ የሚገባኝ ነገር ምንድን ነው የሚለውን ጥያቄ ጠየቀ። የራሱን ፈቃድ ያደርግ ነበረ። የራሱን ሐሳብ ያደርግ ነበረ። አሁን ግን የኔን ሐሳብ ማድረግ አልፈልግም። ከዚህ ቀደም ያደረግኩትን የራሴን ፈቃድ ማድረግ አልፈልግም አለ። የአንተ ፈቃድ ምንድን ነው? የአንተ ሐሳብ ምንድን ነው አለ። በእውነት ስንለወጥ ከምንጠይቃቸው ጥያቄዎች መካከል ዘወትር የእግዚአብሔርን ፈቃድ ለማወቅ የምናደርገው ትጋት ነው። ለምንድን ነው የምንጸልየው? ዋነኛው የእግዚአብሔርን ፈቃድ ለማወቅ ነው። ለምንድነው የምናመልከው? የእግዚአብሔርን ፈቃድ ለማወቅ ነው። የሚገርማችሁ ነገር በምድር ላይ ብዙ ጉዳይ ያለው ማን ነው ቢባል የሰው ልጅ ነው። እኔና እናንተ በጣም ብዙ ጉዳዮች አለን። የሚገርመው ደግሞ አያልቅም፣ ይቀየራል እንጂ አያልቅም። ልጆች ሆነን የምንፈልገው ነገር አለ። ደግሞ እየጎለመስን ስንሄድ፣ እየሸመገልን ስንሄድ ደግሞ የተለያዩ ነገሮች አሉ። በመንፈሳዊ ነገር ውስጥ ልናውቃቸው የሚገባ የእግዚአብሔር ፈቃድ ነው የሚባሉ በጣም ብዙ ነገሮች አሉ። ሐዋርያው ጳውሎስ ይሄንን ነገር ነው ያደረገው። ለራሴ ፈቃድ ኖሬ ነበረ። የራሴን ፈቃድ የራሴን ምኞት አደርግና አከናውን ነበረ። አሁን ግን የመጨረሻ ይሆናል። የአንተን ሐሳብ ማድረግ እፈልጋለሁ አለ። ምን አደርግ ዘንድ ነው አንተ የምትፈልገው? እግዚአብሔር እንደዚህ አይነት ጥያቄ ስንጠይቀው በጣም የሚሳሳ ይመስለኛል። በጣም የሚወደው ነገር ይመስለኛል። ወላጆች ልጆቻችን የተለያየ ጥያቄ ሲጠይቁን የምንመልሰው ስለሆነ በጣም በደስታ እንነግራቸዋለን። አንድና አንድ ሲደመር ስንት ነው የሚለው ልጆች በማያውቁበት ጊዜ የሚጠይቁን እኛን ነው። በእርግጠኝነት ደግሞ ያንን ነገር እናሳውቃቸዋለን። ከአቅም በላይ የሆነ ጥያቄም እንኳን ቢያመጡም ሌሎችን ሰዎች ጠይቀን ለልጆቻችን ያንን ነገር እናሰማቸዋለን። እዚህ ላይ ጳውሎስ ምን አደርግ ዘንድ ትወዳለህ አለ። ምንድን ነው የምትወደው አለ። ከዚህ ቀደም እኮ ምን አደርጋለሁ የሚል ጥያቄ እየጠየቀ ሳይሆን የራሱን ነገር ብቻ ነበር የሚያደርገው። ሃይማኖተኛ ነበረ። የሚያውቀው ነገር ከልጅነቱ ጀምሮ አለው፣ ግን የእርሱ አልነበረም። ከእርሱ ጋር አብሮ የተዋሃደ አልነበረም። እውነተኛ ለውጥ በሕይወቱ ሲጀምር ግን እዚህ ቦታ ላይ ተማርኬያለሁ አለ። የአንተ ፈቃድ ምንድን ነው? ያንን ነገር እኔ ለማድረግ እፈልጋለሁ አለ። የለውጥ አራተኛ የሆነው ማስረጃ ሐዋርያው ጳውሎስን አያይዘን ነው እየተነጋገርን ያለ ነው። በእግረ መንገዳችን ደግሞ እኛም ያንን እውነት እናውቀዋለን። የጸሎት ሰው ሆነ። ጳውሎስ የጸሎት ሰው ሆነ። በዚሁ በምዕራፍ 9 ላይ በምንመለከትበት ሰዓት ሐዋርያው ጳውሎስ በተለያየ አይነት ሁኔታ ምን ያደርግ ነበረ? እንደተለወጠ ካደረጋቸው ነገሮች መካከል አንደኛው ጸሎት ነበር። በመጽሐፍ ቅዱሳችን የጸሎት ሰዎች ብለን ስንጠራ ከምንጠቅሳቸው ሰዎች መካከል አንደኛው ሐዋርያው ጳውሎስ ነው። አዎ እነ ጴጥሮስም ሌሎቹም በተለይም ደግሞ ያዕቆብ የበጉ ሐዋርያ ያልነበረ እሱ ደግሞ ጉልበቱ የፈረስ አይነት ጉልበት እስከሚሆን ድረስ ቆዳው ቀለሙን እስከሚለውጥ ድረስ በማንኛውም ጊዜ ሲተኛ ካልሆነ በስተቀር በቀን ውስጥ በማንኛውም ጊዜ ሰዎችን ሁሉ ሲያነጋግር ተንበርክኮ ነበር ይሄን ነገር የሚያደርገው። ያዕቆብን በመናጠናበት ሰዓት ይሄንን ነገር ብዙዎቻችሁ እንደ ተመለከታችሁት አውቃለሁ። ሐዋርያው ጳውሎስ ምን ሆነ? የጸሎት ሰው ሆነ። ወገኖቼ ጸሎት ማለት ምን ማለት ነው? እኔ ማድረግ አልችልምና ማወቅ አልችልምና አሳውቀኝ ማለት ነው። ሁሉን ነገር አናውቅም።
የማናውቀው ነገር ይበዛል። የማንችለው ነገር ይበዛል። ጳውሎስ እዚህ ቦታ ላይ ለመጀመሪያ ጊዜ እውነተኛ የሆነ ጸሎት ሲያደርግ ነው የምንመለከተው። ከሰማይ መልእክትን መስማት እንፈልጋለን። እግዚአብሔር እንዲመራን እንፈልጋለን። ዋነኛው ቅድሚያ መሰጠት ያለበት ነገር ምንድን ነው? ጸሎት ነው። አንድ ሰው እንደተለወጠ የተለወጠ ሕይወት እንደሚኖር ከሚያሳዩ ነገሮች መካከል አንደኛው ጸሎት ነው። አንዳንድ ጊዜ ሰዎች ከጸሎት ግራጁዌት ያደረጉ የሚመስላቸው አሉ። በፊት ለፊትም የሚናገሩ አሉ። ስለ ጸለይን ነው እንደ የምንኖረው የሚለው አሉ። እንዴ ምን ማለት ነው ወገኖቼ? ስለ ጸለይን ነው ወይ የምንኖረው? ባንጸልይም እኮ ሌላው እንደሚኖር ሁሉ እንኖራለን የሚሉ ሰዎች አሉ። ጌታችን ኢየሱስ ክርስቶስ መጸለይ ካስፈልገው እኛ እንዴት አያስፈልገንም? ሰው እንዴት ጸሎት አያስፈልገውም? እንደ እግዚአብሔር ቃል በምንጸልይበት ሰዓት የሚገርማችሁ ነገር ከዚህ ቀደም ያልተለማመድነው የማናውቀው እንግዳ የሆነ ነገር ወደ ሕይወታችን ሲመጣ መመልከት እንችላለን። ማድረግ እምችለው ነገር አይደለም የምንለው ነገር በጣም ቀላል ይሆንልናል። የሚቻል ነገር ማየት እንችላለን። የሚቻል ነገር የማያምኑ ሰዎች ይቻላል የሚለውን ነገር ብዙ የሚገባቸው ነገር አይደለም። አንድ ጊዜ ለአንድ የታወቀ ሰው ዘመዴም ነው አንድ ነገር ነገርኩት፣ በጸሎት ስለተደረገ ነገር እና ይሄ በጭራሽ የሚገባይ ነገር አይደለም አለ። እና በጣም የታወቀ ሰው ነው። ስሙን ባነሳ ጥሩ ስራ የሚሰራ እና በጣም የሚፈለግ በስራው ላይ የሚፈለግ እንደዚሁም ደግሞ የሚፈራም አይነት ሰው ነው። ይሄንን ነገር ማወቅ የምትፈልግ ከሆነ ፈቃድ ከሆነ አብረን ቤተ ክርስቲያን መሄድ እንችላለን አልኩት። ምስራቅ መሰረተ ክርስቶስ እማገለግልበት ቀን ስለሆነ ይዤው ሄድኩኝ እና እንዴት ይሆናል እያለ በጣም የሚናገር ነው እና ቤተ ዘመድ ሁሉ የሚፈራውም አይነት ሰው ነው። እዛ ይዤው ሄድኩኝ። ከስብከት በኋላ ጸሎት ሳደርግ የተለያዩ ነገሮችን አየ። ሌላም ደግሞ እንደዚሁ አንዳንድ ሰዎች ሲጮሁ እንደዛም ሲሉ ያን ነገር ተመለከተ። ስንወጣ እኔ ቤት ነው ምሳ የምትበላው አለ። ለእግዚአብሔር ሁሉ ነገር እንደሚቻል ለመጀመሪያ ዛሬ ነው ያወቅኩት። መጽሐፍ ቅዱስ እና ብትሰጠኝ ደስ ይለኛል አለ። ሁለት መጽሐፍ ቅዱሶች ሰጠሁት። ሁለት፣ አንድ በአማርኛ አንድ በእንግሊዘኛ። ከዛ ጊዜ በኋላ ምንድን ነው የሚለው? ለሰዎች ሁሉ ጸሎት አድርጉ፣ ጸሎት ወዳለበት ቦታ ሂዱ፣ እኔ ለብዙ ጊዜ ተታልያለሁኝ አለ። ሌላ የማይታይ ዓለም እንዳለ ገብቶኛል አለ። ወገኖቼ እኛ እድለኞች ነን። ሌሎች ማየት የማይችሉትን እኛ ማየት እንችላለን። የምናይበት አንደኛው መንገድ ጸሎት ነው። ጸሎት። ኢየሱስ ክርስቶስ በምድር ያስፈለገው ጉዳይ ነበር ጸሎት። እኛ በምድር ነው ያለነው። ያለ ጸሎት ወደ እውነተኛ መንፈሳዊ እድገት ውስጥ ልንገባ አንችልም። ጸሎት ዋነኛ ጉዳይ ነው። ጸሎት አዎ፣ የእኛ ጸሎት ደግሞ በስራዋ እጅግ ኃይል ታደርጋለች። ያዕቆብ ይሄን አይደል እየተናገረው? የጸሎት ሰው ስለነበረ በህይወቱ ስላወቀና ስለተረዳ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አለ። የማጸሎት የጻድቃን ጸሎት ጻድቃን ማን ነው? እኔ እንበል እስቲ። እኔ ጻድቅ ነኝ። እናንተ ጻድቃኖች ናችሁ። በስራችን፣ በብሔራችን፣ በእውቀታችን፣ በሀብታችን አይደለም። እኛ ጻድቃን ነን። ጻድቃን ይሄንን ነው የሚናገረው መጽሐፍ ቅዱስ። በእርግጠኝነት ይሄንን ነገር መናገር ያስፈልገናል። ጻድቃን ጻድቃን የሚጸልዩ ናቸው። ሲጸልዩ ተአምራትን የሚያዩ ናቸው። መልካም የሆነ ነገር ማየት የሚችሉ ናቸው። በማይቻል ሁኔታ ውስጥ ስንሾልክ ስናመልጥ ራሳችንን አይተናል። የጻድቅ ሰው ጸሎት ይላል። ጳውሎስ የጸሎት ሰው ነበረ። ሌላው በአምስተኛ ደረጃ ሐዋርያው ጳውሎስ ከተለወጠ በኋላ በአምስተኛ ደረጃ ያለው ነገር አስተማሪ ነበረው። ጳውሎስ አሁን የመጣበት ዓለም ምንም የማያውቅበት ነገር ነው። ድሮ እዛ ሲገድል ያውቀዋል። አሁን ግን እዚህ ቦታ ላይ ግን አዲስ ሰው ነው። ምንም የሚያውቀው ነገር የለም። ስለዚህ አስተማሪ ነበረው። የሚገርማችሁ በመጽሐፍ ቅዱሳችን ላይ ያሉትን ትልልቅ ሰዎች በምንመለከትበት ሰዓት ከበስተኋላቸው አንድ ዲሳይፕል የሚያደርጋቸው ደቀ መዝሙር የሚያደርጋቸው ምን አሉ? ሰዎች አሉ። በትህትና እነግራችኋለሁ፣ እኔን ጨምሮ ሁላችን ምን ያስፈልገናል? እኛን ደቀ መዝሙር የሚያደርጉን ሰዎች ያስፈልጉናል። እኔ የማላውቀው ብዙ ነገር አለ። ከእኔ በመንፈሳዊ ሕይወታቸው የላቁ ሰዎች ሊያሳውቁኝ የሚችሉት ብዙ ነገር እንዳለ አምናለሁ። እናንተም ይጠይቅ ነበረ። የሚገርመው ይህ ሰው ሐዋርያው ጳውሎስን ዲሳይፕል የሚያደርገው ሁሉን ነገር ይነግረው ነበረ። የኢየሱስን ማንነት አሳወቀው። መፈጸምና ማድረግ የሚገባውን ነገር አሳወቀው። እንደገናም ደግሞ ለወደፊቱ ማድረግ የሚገባው ምን እንደሚሆን አብሮት እንደሚሆን ሁሉ ይሄ ሰው ምን ያደርገው ነበር? ይነግረው ነበር። ጳውሎስ ከዛ በኋላ ነው መንፈስ ቅዱስ የተሞላው። መንፈስ ቅዱስ የሚባለውን ነገር ለጳውሎስ እንግዳ ነው። ምንም የሚያውቀው ነገር የለም። እኛ ወደ ቤተ ክርስቲያን በምንሄድበት ጊዜ በቤተ ክርስቲያን የሚደረገው ነገር ሁሉ ምንድን ነው ብለን ግራ ተጋብተን ነበረ። እና ሲጨበጨብ፣ እና እየተለቀሰ ሲጸለይ፣ በልሳን ሲጸለይ እና በጣም የማይገባን ነገር አይነት ነበረ። ግን እዚህ ቦታ ላይ ሐዋርያው ጳውሎስ ምን ነበረው? አስተማሪ ነበረው። የሚረዳው ነበረ። የሚያማክረው ነበረ። በመንፈስ ቅዱስ አንተ እንድትሞላ ላከኝ ብሎ እግዚአብሔር እኔን ለአንተ አዘጋጅቶልሃል እያለ ነበር ምን የሚያደርገው? በሕይወቱ በመንፈሳዊ ሕይወቱ እንዲያድግ ይረዳው ነበር። በመንፈስ ቅዱስ ተሞላ። ዛሬም መንፈስ ቅዱስ ይሰራል። ዛሬም ሰዎች መንፈስ ቅዱስ ሊሞሉ ይችላሉ። ወደዚህ ወደ መንፈስ ቅዱስ ሙላት ለመምጣት ምን ማድረግ አለብኝ የሚለውን ነገር አስቀድሞ ግን ማወቅ ያስፈልጋል። ሐዋርያው ጳውሎስ እዚህ ቦታ ላይ ይሄ አስተማሪው ገለጸለት፣ ሁሉንም ነገር አሳወቀው። የኢየሱስ ማንነት ምን እንደሆነ ኢየሱስ ማለት ያደረገውን ነገር ሁሉ ነገረው። ይሄንን መፈጸም የሚገባህ ነገር አለ ብሎ እንዲጠመቅ እንደገናም ደግሞ በመንፈስ ቅዱስ እንዲሞላ ይሄንን ነገር ሁሉ አደረገለት። አንዳንድ ጊዜ እኔ የምጠይቀው ጥያቄ አንድ ከባድ የሆነ መንፈሳዊ ችግር ቢያጋጥመኝ ማን ነው ካውንስል የሚያደርገኝ የሚል ጥያቄ ጠይቃለሁኝ። በእግረ መንገድ አሁንም ድረስ ካውንስል የሚያደርጉኝ ሰዎች አሉ። አሁንም ድረስ ምክንያቱም እያንዳንዳችን የተለያየ ነገር ያጋጥመናል። በትዳር ውስጥ ያጋጥመናል፣ በኑሮ ውስጥ ያጋጥመናል፣ በቤተ ክርስቲያን ውስጥ ያጋጥመናል፣ በመስሪያ ቤታችን ያጋጥመናል። ከዘመድ ጋር ከጓደኛ ጋር በጣም የሚመጡብን ነገሮች አሉ። ያስፈልገናል ሰው፣ ደቀ መዝሙር የሚያደርገን ሰው ያስፈልጋል። አልጨረስንም እኮ ሁላችንም ደቀ መዝሙር ነን። ስለዚህ እያንዳንዱ ሰው ደቀ መዝሙር ያስፈልገዋል። አዎ፣ በዋናነት የቤተ ክርስቲያን አገልጋዮች የሚያደርጉት ስራ ነው። ግን አንዳንድ ጊዜ እውነቱን እንነጋገርና ለአገልጋዮች ልንናገር የማንችለው ጉዳይ ሊኖር ይችል ይሆናል። ግን ሌላ የሚቀለን ወይ የተሻለ የሚያውቅ ካለ ምን ማድረግ ያስፈልጋል? እንዲያሳውቁን ከእኛ ጎን የሚቆሙ የሚጸልዩልን እውነትን የሚነግሩን ሰዎች ያስፈልጉናል። እውነቱን የሚነግሩን እንደዚህ አይነት ነገር ለጳውሎስ ያደረገውን ሰው በምንመለከትበት ሰዓት ጳውሎስ በጥሩ አይነት ሁኔታ ደፋር እንዲሆን፣ እውነተኛ እንዲሆን፣ ራሱንም እንኳን ለሞት አሳልፎ ለመስጠት እንዲዘጋጅ ያደረገው ይሄ አማካሪው የነበረው ሰው ነበረ። በመጨረሻ ደረጃ የሐዋርያው ጳውሎስ የመለወጡ ማስረጃ ከሆኑት ነገሮች መካከል ስለ ጌታችን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራቦች ሁሉ ይሰብክ ነበር። ምዕራፍ 9 ቁጥር 19 እና ቁጥር 20 ላይ ያለው ቃል ነው። ስለ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራቦች ሁሉ ሰበከ ይላል። የእኛ ምኩራብ የት ነው ብንል፣ አንደኛ ቤታችን ነው፣ ሁለተኛ ሰፈራችን ነው፣ ሶስተኛ የምንሰራበት ቦታ ነው። እና የተለያዩ ምኩራቦች አሉ። ሁላችን እናስባለን፣ አይውሽ የዚህን አገር ቋንቋ ባውቅ በቃ ለነዚህ ሰዎች እናገራለሁ ብለን የሚቀና ነገር በውስጣችን አለን። ቋንቋውን ባውቀው ብለን ሐዋርያው ጳውሎስ ለዚህ ነገር ራሱን ያዘጋጀ ሰው ስለነበረ በምኩራቦች ሁሉ ይላል። በዚያን ጊዜ ከነርሱ ጋር የማይተባበሩ ሰዎች እነሱ ጋር ሁሉ እየሄደ ምን ያደርግ ነበረ? ይመሰክር ነበረ። ወገኖቼ እግዚአብሔር በምድር ላይ ለምስክርነት ያለው እኔና እናንተ ብቻ ነን። ሰው ነው ያለው። ሰው ነው ያለው። መላእክቶች መተው ሊመሰክሩ አይችሉም። አንዳንድ ጊዜ መተው እግዚአብሔር በእነሱ በኩል ተአምር ያሳየናል እንጂ የመስበኩ ኃላፊነት የሰዎች ነው። ኢየሱስ ክርስቶስ ይሄንን ተቀብሎ ኃላፊነት የሰጠው ለሰዎች ነው። ለመሆኑ ስንቶቻችን እንመሰክራለን? በየቀኑ፣ በየሳምንቱ፣ በየወሩ ለምናገኘው ለማንኛውም ሰው 10 ደቂቃም አብሮን ከኛ ጋር ቢሆን 10 ሰዓትም አብሮን ከኛ ጋር ቢቀመጥ ስንቶቻችን ይሄን ነገር እናደርጋለን? የተለወጠ ማንነታችን የሚታወቀው አንደበታችንም ሲከፈት ነው። አንዳንድ ጊዜ ሰዎች አይ መተው ይጠይቁኝ እኔ ጨዋ ሆኜ እቀመጣለሁኝ። እንዴ ዛሬ እኮ እዚህ ሀገር ያሉትን ሰዎች ስንመለከት ሁሉም ጨዋዎች ናቸው ማለት እኮ ነው። ብዙ ስለማይናገሩ የጨዋነት ነገር አለመመስከር አይደለም እኮ። ጳውሎስ ይህንን ነገር ያደርግ ነበር ይላል። አዎ ዋጋ ያስከፍላል፣ ሰዎች ይጠሉናል። ግን ጌታን ካገኙ ደግሞ የበለጠ ፍቅርና ክብር ደግሞ የሚሰጡን እንደሆኑ ይህንንም ማሰብ ያስፈልገናል። በመጨረሻ ይህንን ሐሳብ ሳጠቃልለው፣ ለመሆኑ እኛ በሕይወታችን መለወጣችንን የሚመሰክሩልን ነገሮች በእኛ ውስጥ አሉ ወይ? ጳውሎስ ምስክርነት ነበረው። የሚታይ ተግባራዊ የሆነ ነገር ያደርግ ነበር። እንደዚህ አይነት ሰዎች ልንሆን እንችላለን። ይህንን ግን ለመሆን ምንድን ነው የሚያስፈልገው? ማጠቃለያው ላይ የእርሱን ማንነት አስቀድመን መኖር ይገባናል። የኢየሱስን ማንነት አስቀድመን መኖር ይገባናል። አስቀድመን ማንነቱን ማወቅ ያስፈልገናል። ማንነቱን ካላወቅን በስተቀር ይሄንን ለውጥ ወደ ሕይወታችን ልናመጣ አንችልም። ማንነቱን ማወቅ ያስፈልገናል። የክርስቶስን ክርስቶስ ማን ነው የሚለውን ነገር አስቀድመን ካወቅን ከዛ በኋላ እውነተኛ ደቀ መዝሙር እንሆናለን። የየዕለት ተግባራችንን እዚህ በሐዋርያት ሥራ ላይ የተጻፈው ከጳውሎስ ጋር ተያይዞ ያለው ነገር የእኛ ይሆናል። ያንን ለማግኘት አሁንም በመጨረሻ ደግሜ እናገራለሁኝ፣ የእርሱን ማንነት መኖር ያስፈልገናል። የእርሱን ማንነት ስንኖር የዚያን ጊዜ እናውቀዋለን። ያወቅነውን ደግሞ ማድረግም ደግሞ እንችላለን። የሰማነውን ቃል እግዚአብሔር ይባርክልን። ተነስተን እንጸልይና እንጨርሳለን። እስቲ የሰማነውን ይህንን የእግዚአብሔርን ቃል እያሰላሰልን እኔስ እንዴት ነኝ የሚለውን ነገር እየጠየቅን እንድንጸልይ ጠይቃችኋለሁ። ሃሌሉያ! ይህንን እድል እንጠቀም። አቤቱ ጌታ ሆይ ያንተን ማንነት አስቀድሜ ሳውቅ ፈቃድህን ማድረግ እችላለሁና እባክህ ዓይኖቼን ክፈት እያልን እንጸልያለን። ወንድሞቼና እህቶቼ መንፈሳዊ ሕይወትን አልጨረስንም። ምናልባት ጀምረነው ሊሆን ይችላል። እግዚአብሔር ወዳዘዘልን ወደ ሙላአቱ መድረስ የምንችለው አስቀድመን የእርሱን ማንነት ስናውቅ ነው በግል ሕይወታችን። ሃሌሉያ! ዛሬም እግዚአብሔር ሕያው ነው። ዛሬም የእግዚአብሔር መንፈስ ይሠራል። ዛሬም እግዚአብሔር ልጆች አሉት። እኛ ምንን ምስክር የምንሆን ምስክር የምንሆን የምንናገር እኛም እንደግሞ አለን በእውነት እግዚአብሔርን አስቀድመን በየለቱ ማንነቱን سنረዳ ወደ እውነትና ወደ ተግባር መሄድ እንችላለን ሃሌሉያ ሃሌሉያ ሜሪያ ካንታላ ለሞሪያ ሴትሬዲያ ሮኮፖንቶሎ ለሞሪያ ሳንታላ ለሞራ ለማራ ሲንጸልይ ለጥቂት ጊዜ ለራሳችንን ጸልይ እግዚአብሔር መንፈሳዊ አይኖቻችንን እንዲከፍትልን ወደ እውነተኛው መንፈሳዊ ነገር ኦ ያደግን 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 እየተዘረጋን መሄድ እንድንችል እግዚአብሔር እንዲረዳን እስቲ ድምጻችንን ለእርሱ እናሰማለን ሃሌሉያ ይቻላል ጌታ ዛሬም ይሰራል በልሳኖች የምትናገሩ እና በልሳኖቻችሁ እንድትጸልዩ አበረታታችኋለሁ አሁን የምንጸልይበት ክፍለ ጊዜ ነው ሃሌሉያ ሜራባራ ካንታላ ለሞሪያ ሴትሬዲያ ሮኮፖንቶሎ ለቦሪያ ሲንካላ ለሞራ ለባራ ሜራባራባራ ካንታላ ለሞሪያ ሴትሬዲያ ሮኮፖንቶሎ ለቦሪያ ለላማ ሴትሬዲያ ሮኮፖንቶ ማሪያ ኬሬዲቦራ ማሳንታላ ለቦሪያ ሴትሬዲያ ሮኮፖንቶሎ ለቦራ ሃሌሉያ እግዚአብሔር ሆይ ተመስገን ምስጋናና ክብር ለአንተ ይሁን ምስጋናና ክብር ለአንተ ይሁን ዛሬም ሕያውነ ዛሬም ተሰራለ እንዳንተ ያለ ማንም የለም ምስጋናና ክብር ለአንተ ይሁን ሃሌሉያ አባታችን ሆይ ይህንን የሰማነው ያንተን ቃል በሕይወታችን መኖር እንድንችል ያንተ ጸጋ ይበዛልን ዘንድ እንለምናለን አቤቱ ያንተ ጸጋ ይብዛልን አቤቱ ያንተ ጸጋ ይብዛልን ያላንተ ምንም ማድረግ አንችልምና አቤቱ እግዚአብሔር ሆይ በአንተ እንድንታመን በአንተ እንድንደገፍ አቤቱ አንተ ትረዳን ዘንድ አንተ ታግዘን ዘንድ በራሳችን ሳይሆን አምላካችን ሆይ በአንተ ሁሉን ነገር ማድረግ እንችላለንና ይህንን ማድረግ ወደምንችልበት ሕይወት ውስጥ አንተ እንድታደርሰን በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ ተመስገን። ጊዜያችንን አንተ ስለመረሃው ምስጋናና ክብር ለአንተ ይሁን። በዚህ ቦታ ስለተደረገው የተለያዩ አገልግሎቶች ምስጋና ለአንተ ይሁን። አገልግሎትም ደግሞ ስለሰጡ ወንድሞችና እህቶችም ምስጋና ሁሉ ለአንተ ይሁን። ከዚህ በኋላ የሚቀረውን ደግሞ የህብረት ጊዜያችንን አሳልፈን ለአንተ እንሰጣለን። ምስጋናና ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ለጌታ ጭብጨባን እናቀርባለን። ሃሌሉያ ሃሌሉያ። እጆቻችንን ባጨበጨብንበት ወደ አምላካችን ዘርግተን ቡራኬን እንቀበላለን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።